Kung Fu. Ayo. Ibarat lah. Dan anas. Gita imaskan. Gita babzu yarak danno. እንግዲህ የጀመርነውን ትምህርት ዛሬ እናጠቃልላለን ያው ያየን መደዳውን የመጣ ነው የእግዚአብሔርን ሉዓላዊነት የእግዚአብሔርን ሉዓላዊነትና የሰውን ሐላፊነት በሚመለከት ነው ስናይ የነበረው በዋናነት ሁለት አቅጣጫዎችን ነበር የመረጥነው አንደኛው God is in control የሚል ነው God is in control ማለት ሁሉን ተቃቀኑን ሁሉ ነገር ሳይቀር እንደሚቆጣጠር ክፉም የሚሆነው እግዚአብሔር ስለፈቀደ ነው የሚል እና ስለዚህ የእግዚአብሔርን መግቦት የእግዚአብሔርን provision ስናይ ሁሉ ነገር በቃ የሱ ነው የሚል እንዳየንና ድነትንም በሚመለከት በዚህ ጃንጥላ ውስጥ በዚህ አምብሬላ ውስጥ በዚህ ጥላ ውስጥ ሲታይ ድነትም ምድኑትን እሱ እንደወሰነ ሰው ከዳነ እግዚአብሔር መርጦት ካልዳነ እግዚአብሔር ስላልመረጠው ስለዚህም ደግሞ የዳነው ሰው እግዚአብሔር ልጁን የሰጠለት ለዳነው ብቻ ነው አለበለዚያ ማልዳነውም ከፍሎ እንዴት ይከስራል አይነት ነገር እንደሆነ እሱን በሰፊው አይተናል ከዛ በኋላ ሁለተኛ ደግሞ ያየነው God is in charge የሚሉትን ነው God is in charge ታሪክን ወደ ወደደው ይመራል ያለምን ታሪክ ዋናውን ነገር እንደ ወደደ ያበጃል በዛ ጥላ ስር ግን ሰዎች እንዲንቀሳቀሱ ለሰዎች ሆን ብሎ እግዚአብሔር ፈቅዶ ሰጥቷል ለሰዎች ሰጥቷል ሰዎች እንደ ወደደ እንዲሆን ህይወታቸው ውሳኔያቸው ምን እንደሚያስከትል ነግሮ ለቋቸዋል ስለዚህ ሰዎች ሁሉ እንዲድኑ ቢፈልግም ሰዎች ሁሉ ግን አይድኑም ስለዚህ የፈለገው ላይሆን ይችላል ማለት ነው ለነዛኞቹም ይከብደው ይሄ ነው እየፈለገ ሰዎች ሁሉ እንዲድን እየፈለገ እግዚአብሔር ግን እየፈለገ ማይድኑ ሰዎች አሉ ማለት ነው እና እንዴት ታዲያ እግዚአብሔር ሊሚት አያደርገውም ወይ አይወስነውም ወይ ሲባል እግዚአብሔር ራሱን አይደለም ይወሰነው የሆነ አካል ኖሮ አይደለም እግዚአብሔርን ይወሰነው እግዚአብሔር በፈቃዱ ራሱን ለፍቅር ሲል ለሰዎች ነፃነት ሲል ሰዎች በነፃ ፈቃዳቸው እንዲፈልጉት ሲል እግዚአብሔር ምን አርጓል ራሱን ገድቧል በክርስቶስም የምናየው እሱ ነው አይደል ራሱን ባዶ አደረገን የሚልን ፊልጵስዩስ እግዚአብሔር ራሱን ገድቧል ራሱን ቨልነረብል አርጓል አይደል ለመገፋት ለመገለጥ ለመሰደብ አይደል ለመሞት ሁሉ እግዚአብሔር ራሱን አጋልጦ ከፍቅር የተነሳ ግን በፈቃዱ ነው የበላይ ኖሮት አይደለም ስለዚህ God is in charge ስንል ይሄንን ማለት ነው በሁለቱ ውስጥ እንግዲህ በዛኛው ውስጥ እግዚአብሔር ሶቨሪኒቲ 100% በቃ የመጨረሻው ገዢ ይሆናል ሌላ ሁሉ ነገር በዛ ስር የሚተኛ ነው እዚህ ጋር ግን እግዚአብሔር ራሱን ወስኗል የተወሰነ እግዚአብሔር ራሱን ገድቧል የሚል ነው እና ከሁለት አቅጣጫ ነው ያየነው አንደኛው የእግዚአብሔር መግቦት ነው provision of God ስናይ ሶስት ነገሮች አውርተናል የመጀመሪያው እግዚአብሔር ለሰዎች ምርጫን ይሰጣል ብለናል ከዘፍጥረት የመጀመሪያው ታሪክ ከኤድን ገነት ጀምሮ እግዚአብሔር ለሰዎች ምን ሲሰጥ ነው የምናየው ምርጫ ይሰጣል እስከመጨረሻው መጽሐፍ ቅዱስን ስናነብ በመናነበው መስመር አለ ያ መስመር እግዚአብሔር ለሰዎች ልጆች ምርጫ ይሰጣል የሚል ነው ቀጥሎ ደግሞ እግዚአብሔር እያንዳንዱን ነገራቸውን እያንዳንዱን ዲክቴት የሚያደርግ እንደ ፓፔት የሆነ ነገር እንዲያደርጉ የሚያደርግ ስላልሆነ የማይፈልገው ነገር ሲደረግ እግዚአብሔር ምን ሲል ታሪክ ውስጥ እናነባለን ሙሉ መጽሐፍ ውስጥ ሲያዝን በሰዎች ውሳኔና ምርጫ ሲከፋ አይደል ሲቆዝም ይቅርታ ለቃል አጠቃቀሚ ግን መጽሐፍ ቅዱስ ላይ ሰውኛ በሆነ መልኩ ተገልጧል አይደል እግዚአብሔር የተገለጠው መጸጸቱን ሁሉ ይነግረናል አይደል እግዚአብሔር ተጸጸተ የሚላላነበብንም አንብበናል አይደል በሳውል ምርጫ ጉዳይ እግዚአብሔር መጸጸቱን በጥፋቱ ሀታይ መጸጸቱን አሁን ይሄ ሁሉ የቀረበው በሰው ቋንቋ ስለሆነ ነው በሰው ቋንቋ ስለ እግዚአብሔር ክንፍ ስለ እግዚአብሔር ቀኝ ግራ ምናምን ተነግሮናል አይደል ቀኙ የበለጠ ኃይል አለው አይደል አይደል ግማደ መስቀሉ ሲገኝ እንደመታደል ሆኖ እኮ እኛ ቀኙን ያገኘነው ረስታችኋል መሰለኝ አይ የቀኙ ነው አታቁም ይሄንን ቀኙን ነው እንደመታደል ሆኖ እና እነዚህ ሁሉ ነገሮች ሰውኛ ናቸው ሁለተኛው ምንድነው ያለው እግዚአብሔር ለሰዎች ከመስጠቱ የተነሳ ማይፈልገውን ምርጫ ሲመርጡ ይከፋል ያዝናል አይደል ይጸጸታል እንደዚህ አይነት ነገሮች በመጽሐፍ ቅዱስ ላይ በብዛት እናያለን በልባቸው ድንዳኔ ይደነቅ ነበር ጌታችን ባለማመናቸው ይደነቃል በማመናቸው ይደነቃል። በእስራኤል ዘንድ እንኳን እንዲህ አይነት እምነት አላገኘሁም ይላል። አለማመናቸው ጋር ደግሞ ሲታይ በእናንተ የተሰራው ተአምራት በነዛ ተሰርቶ ቢሆን ኖሮ እነሱ የበለጠ ያገኛቸው ነበር። እንዲያው የሰው ልጅ ሲመጣ በምድር ላይ እምነትን ያገኝ ይሆን? ቱዛት ኤክስቴንት አለማመናቸው ዛድረስ ነበር። እና እንዲህ አይነት ነገሮች መታየታቸው ምንድን ነው የሚነግረን? ማዘኑ እንደዚህ መደነቁ የሚነግረን የነሱ ቦታ ከመሆኑ የተነሳ ማይፈልገው ሲሆን እግዚአብሔር ያዝናል፣ ሚፈልገው ሲሆን ይደሰታል። በሶስተኛ ነገር ያየነው ደግሞ የእግዚአብሔር ምርጫ ሁሉን እንደዛ እንደማያረግ በክርስቶስ ኢየሱስ አገልግሎት አይተናል። ያጋንንትን ስራ እያፈረሰ ድውያንን እየፈወሰ የሞቱትን እያስነሳ ሲመጣ ያ ነገር የሆነው በእግዚአብሔር ውሳኔ ቢሆን ኖሮ ተቃራኒውን እየሰራ ነበር ብለን እናያለን። ግን ሲያደርግ የነበረው ከእግዚአብሔር ፍላጎት ውጪ ሰይጣን ያረገውን ነበር አይደል? አንዱ ሲያደርግ የነበረው በሰዎች ምርጫ የተበላሸ ነገር ነበር ሲያስተካክል የነበረው። ስለዚህ እነዛ ነገሮች የእግዚአብሔር ውሳኔዎች አይደሉም ማለት ነው የሚል አይተናል። ቀጥሎ ታዲያ እግዚአብሔር ሁሉን የሚያውቀው እንዴት ነው? እግዚአብሔር ሁሉን የሚያውቀው ለነዛኞቹ እግዚአብሔር ሁሉን የሚያውቀው እግዚአብሔር ሁሉን ያውቃል ወይ? አዎ። እንዴት ነው የሚያውቀው? እንዲሆን ስለወሰነ ነው። ለነዚህኞቹ ግን እግዚአብሔር ሁሉን ያውቃል ወይ? አዎን ያውቃል። ለምንድን ነው የሚያውቀው? ለምንድን ነው እግዚአብሔር አስቀድሞ ሚድነውንና ማይድነውን እግዚአብሔር ያውቃል? አሁን ያውቃል። እንዴት ነው የሚያውቀው? ስለወሰነ ነው? አይደለም። ሁሉን በማወቁ ነው። ሁሉን ማወቅ ውስጥ የእግዚአብሔር ኦምኒሸንት እግዚአብሔር ሁሉን አዋቂነት ውስጥ ነገን ማወቅ አለ አይደል? እንዲህ አይነት ፕሪፖዚሽኖች መልሱን ማወቅ አለበት ሁሉን አዋቂ ከሆነ። ለምሳሌ በ2050 የብሪታንያ ጠቅላይ ሚኒስትር የሚሆነው ሚስተር ስሚዝ የሚባል ሰው ነው የሚል ስቴትሜንት ብሰራ ይሄ ስቴትሜንት ትሩ ይሆን ፎልስ ማወቅም ይችላል አለ? ማን ነው? እግዚአብሔር ግን ያውቃል? ያውቃል። ስለዚህ ነገን ያውቃል ማለት ነው። ሁሉን አዋቂነቱ ነገን ማወቅን ያረጋግጥልናል። ሁሉን አዋቂ ነው ብለን በ2050 ማን እንደሚሆን አያውቅም ካልን ግን ሁሉን አዋቂ አይደለም ማለት ነው። ስለዚህ ኦምኒሽየንት ነው ካልን ፎር ኖሌጅ አለው ማለት ነው። ሁሉን አዋቂ ከሆነ ነገን ማወቃል። ስለዚህ እግዚአብሔር ሁሉን የሚያውቀው ነገን ስለሚያውቅ፣ ስለዚህ ፕሮቪዥን ውስጥ እግዚአብሔር ነገን ያውቃሉ? አዎ። ለምንድን ነው የሚያውቀው? ስለወሰነ ነው? አይደለም። ለምንድን ነው ታዲያ የሚያውቀው? ሁሉን አዋቂ ስለሆነ። ቅድመ አዋቂነቱ ደግሞ የእግዚአብሔር ሉዓላዊነት መገለጫ ነው። ይሄንን ሚዛን ካልጠበቅን ቅድመ እውቀት ቅድመ ውሳኔ አይደለም። አንዳንድ ጊዜ ሰዎች ይጠይቃሉ፣ አዳምና ሔዋን ፍሬውን እንደሚበሉ አያውቅም ነበር? ያውቅ ነበር አይደል? ያውቅ ነበር። እንዲያውም እኮ የራእይ ላይ የሚነግረን ዮሐንስ ዓለም ሳይፈጠር የታረደው በግ ብሎ እዛ ድረስ ነው ቱዛት ኤክስቴንት ነው የሚነግረን። ግን አንዳንድ ሰዎች እናየውና ታዲያ እንዳይበሉ ለምን አላረጋቸው ሲል አንድ አይደለም እኮ አይደል? ያውቃል ማለት እንዲያረጉና እንዳያረጉ ያደርጋል ማለት አይደለም። ያውቃል ግን እንዲያረጉ አላረጋቸው አይደል? ያ ቃል ማለት እንዲያረጉ አርጓቸዋል ማለት አይደለም። የነገ መንገዳችንን እግዚአብሔር ያውቃል። እንጸናለን አንጸናም ያውቃል። ያውቃል ማለት ግን ማንጸና ሰዎች እንዳንጸና አርጎናል ማለት አይደለም። ያውቃል። ይሄን አይተናል። ቀጥሎ ወደ ድነት ስንመጣ ደግሞ አሁን ፕሮቪዥኑን ነው ያወራነው። ወደ ድነት ስንመጣ ማስመር ያለብን አንደኛ እግዚአብሔር ፍጹም ፍቅር ነው። ንጹህ ፍቅር ነው። እግዚአብሔር ፒውር ላቭ ነው ያለው፣ አብሶሉት ላቭ ነው ያለው። ንጹህ ፍቅር ነው፣ ፍጹም ፍቅር ነው። ፍጹም ፍቅር ነው ካልን ማንን ነው የሚወደው? ሁሉንም። ሁሉንም ካልወደደ ፍቅር ሊሆን ይችላል፣ ግን ምን አይሆንም? ፍጹም ፍቅር አይሆንም። የሚጠላቸው ሰዎች ካሉ፣ የማይወዳቸው ሰዎች ካሉ፣ ፍቅሩ የማያካትታቸው ሰዎች ካሉ እግዚአብሔር ፍጹም ፍቅር አይደለም። እግዚአብሔር ለሰው ፊት አይደለም። ሲወድ ሁሉንም ነው የሚወደደው። ገና ጠላቶቹ ሳለን ነው የወደደው። ጠላቶቻችንን እንድንወድ ያዘዘው አንዱ እሱ እንደሱ ስለሆነ ነው። እሱ እንደሱ ሳይሆን እኛ እንደሱ እንድንሆን ከፈለገ ይታያችሁ ምን እንደሚፈጠር። ስለዚህ ስለ ድነት ስናነሳ ሁሌ ማስመር ያለብን እግዚአብሔር ፍጹም ፍቅር ነው፣ ሁሉንም ነው የሚወደው። ታዲያ እስራኤልን ለምን መረጠ? ታዲያ አብርሃምን ለምን መረጠ ብለን ከጠየቅን ሲጠራቸው የካህናት መንግስት ሆነው በእነሱ ዓለምን ሁሉ ለመድረስ ነበር የፈለገው። ለምንድን ነው ያዕቆብን የወደደውና ኤሳውን ያልወደደው ወይም የጠላው ካልን ያዕቆብን ወዶ በያዕቆብ ውስጥ የሚያመጣው ድነት ኤሳውንም እንዲያድን ጭምር እኮ ነው። የኤሳው ዘሮች እንዳይድኑ አይደለም የፈለገው። ያዕቆብን ወደድኩ ኤሳውን ጠላው ስለ ዘሮቹ ነው ተባብለናል ባለፈው። ምክንያቱም ታላቁ ለታናሹ ይገዛል ሲል የትም ቦታ ኤሳው ለያዕቆብ ተገዝቶ አላነበብንም። ታላቁ ለታናሹ ይገዛል ማለት ይሄኛው ህዝብ ለዚህኛው ህዝብ ይገዛል፣ ስለ ዘሮቹ ነው የሚያወራው እንጂ ስለ ግለሰቦቹ አይደለም የሚያወራው። ስለዚህ እግዚአብሔር ያዕቆብን የወደደው ያዕቆብን ዓለምን ማዳኛ መንገድ አድርጎ መምረጡ ስለሆነ ያዕቆብን በመምረጥ ውስጥ ማንን ለማዳን ጭምር ነው? ኤሳውን ለማዳን ጭምር ነው። እስራኤል ከዓለም ሁሉ ተለይታ የተመረጠችው በእስራኤል በኩል ዓለም ሁሉ እንዲድን ነው። ማዳኛ ኢንስትሩሜንት ነው እንጂ የመረጠው እነሱ ብቻ ድነው ዓለም ሁሉ እንዲጠፋ አይደለም። የመረጣት ለማዳኛ መንገድ ነው የመረጣት። ገብቷቸዋል ወይ?
አልገባቸውም
ወይ? ገብቷቸው ነበር፣ ጠፍቶባቸዋል። ፌል አርገዋል። ምክንያቱም እግዚአብሔር ምርጫ ለነሱም ስለሰጣቸው። ስለዚህ እንዲያውም አካሄዱን ስነ ቁልቁል ነው እኮ የሄደው የእስራኤል ጉዳይ። ህዝቡ እንዳለ ካህን እንዲሆን ተጠራ፣ ሁሉም ጣዖት አመለከና 12ቱም ካህን መሆን ሲገባቸው አንዱ ለሁሉም ካህን ሆነ። ጭራሹን አንደኛው ብቻ ካህን ሆኖ 11ዱ ካህን ያልሆነ ሆነ። ጥሪው ግን ካህን የሚሆነው ማን ነበር? የጴጥሮስን መልእክት አስታውሱ። እናንተ ለርስቱ የተጠራችሁ ቅዱስ ህዝብ ብሎ የሚናገረው ዘጸአት ላይ እስራኤልን ከግብፅ ሲያወጣ እግዚአብሔር የተናገረው ያንኑ መልእክት ነው የተናገረው። ስለዚህ እንደሱ ለመድረስ ነበር የተጠሩት። ከዛ እያለ እያለ ደግሞ ጭራሹ እስራኤል ጠፍታ ኢሳያስን ስታነቡ ጌታ ትሩፋንን ባያስቀርልን ኖሮ፣ ጌታ ጸባዖት ቅሬታ ባያስቀርልን ኖሮ እንደ ሰዶም እንደ ገሞራ በሆንን ነበር ምሮ ምን ማን ቀረ? ቀጥሎ ደግሞ ሬምናንትስ ብቻ ቀሩ እንጂ ደሆል ፌል አደረገ። ከሬምናንቶቹ መካከል ሄዶ አንድ ቀረ፣ ሬምናንቱን የሚወክል ደትሩ እስራኤል ሆኖ የመጣው ማን ሆነ ብለናል ላስት ታይም? ጌታችን ኢየሱስ ክርስቶስ ሆኖ መጣ። ስለዚህ የመረጠው የሆኑ ሰዎችን የሆነ ህዝብን የመረጠው የተለዩ በቃ ምርጦች ምናምን እንዲሆኑ ሳይሆን በእነሱ በኩል ዓለምን ሁሉ ምን ለማድረግ ነው? ለመድረስ ነው። ምክንያቱም እግዚአብሔር ፍጹም ፍቅር ነው፣ ዓለምን ሁሉ ይወዳል ብለናል። ሁለተኛ ደግሞ እግዚአብሔር ሁሉን ይወዳል ስንል ግን ፍቅር ሁለት መንገድ ነው ብለናል። እግዚአብሔር ወዶናል። እግዚአብሔር ግዑዛንን አይደለም የወደደው፣ እግዚአብሔር የወደደው ፐርሰኖችን ነው። ፈቃድ ያላቸው፣ ምርጫ ያላቸው፣ ሐሳብ ያላቸው ሰዎችን ነው። እንደ የትኛውም ሪሌሽንሺፕ ፍቅር ምን ይጠይቃል? የሁለት ወገን ይጠይቃል። ሲወደን በነፃ ፈቃዳችን እንድንወደው ስለሚፈልግ ጭምር ነው ነፃ ፈቃድ የሰጠን። እና ፍቅሩን ልንገፋ እንችላለን ወይ? አዎ፣ እግዚአብሔር ራሱን ያጋለጠው ለዚህ ነው። ወዳችሁ ተገፍታችሁ ታውቃላችሁ? የምትወዱት አካል ፍቅራችሁን አንደርስታንድ ሳያደርግ ገጥሟችሁ ያውቃል? ይገጥመናል። በትዳር መካከል ይገጥማል። አንዳንድ የትዳር ጓደኞቻችን ምንሰጠውን ፍቅር ሚስ የሚያደርጉበት ጊዜ አለ። በወላጅና በልጅ መካከል ያጋጥማል። በወንድማማች በእህትማማች ህብረት ያጋጥማል አይደል? እግዚአብሔር እሱን ቦታ ነው የወሰደው። ፍቅሩ ሊገፋ እንደሚችል እያወቀ ነው የሰጠን። ፍቅሩ ይገፋ። ለምን? ፍቅር ከተባለ ሚውቹዋል መሆን አለበት። አስገድዶ አይደለም የሚያድነው፣ በፈቃዳችን ነው የሚያድነው። ስለዚህ ፍጹም ፍቅር እንደሆነ ለሰዎች ይሄንን ነገር ሰጥቷል። ሁለት መንገድ መሆን ስላለበት ለእኛ ነፃ ምርጫ ሰጥቷል ብለናል። ሶስተኛ ዓለም በሙሉ በኃጢአት ስለጠፋ ሰዎች በራሳቸው ተነሳሽነት በራሳቸው ኢኒሺየቲቭ እግዚአብሔርን ሊመርጡ ሰዎች በራሳቸው ተነሳሽነት እግዚአብሔርን መውደድ የሚችሉ ከሆነ በስራቸው መዳን ይችላሉ። ሰዎች በራሳቸው ተነሳሽነት እግዚአብሔርን የሚፈልጉ ከሆነ የመጀመሪያው ፍቅር ከማን ሊሆን ነው ማለት ነው? ከሰዎች ሊሆን ነው ማለት ነው። ስለዚህ የጸጋ አስተምሮ የሚመጣው እዚህ ጋር ነው። የመጀመሪያው ፍለጋ የመጣው ከማን ነው? ከዘፍጥረትም ጀምሮ ስናነበው አዳም ወይ ወዴት ነህ ብሎ የመጣው ማን ነው? እግዚአብሔር ነው እንጂ አዳም እግዚአብሔር ወይ ወዴት ነህ ብሎ አልመጣም። ሁልጊዜ ፍለጋው የሚጀምረው ከማን ነው? ከእግዚአብሔር ነው። ሁልጊዜ የጠፋውን ልጅ እንትን ለማለት የመጣው ማን ነው? እግዚአብሔር ነው የመጣው። ስለዚህ ጸጋ ማለት እኛ ያልሰራ ነው የእኛ ያልሆነ ነገር እግዚአብሔር በልጁ በኩል ሰርቶ የጨረሰው ያለቀ የተጠናቀቀ ሰዎችን ሁሉ የሰዎችን ሁሉ ዕዳ የከፈለበት ሂደት ነው። ያንን ሁሉ ጨርሶ ነው እግዚአብሔር ለእኛ የመጣው። ስለዚህ የመጀመሪያው ስራ የተሰራው በእግዚአብሔር ነው። እኛማ ኃጢአት ባሪያ አድርጎናል። እኛማ በኃጢአታችንና በበደላችን ምክንያት ሙታን ነበር። እኛማ ባየር ላይ አለቃ በሆነው በሰይጣን ስር ነበር። እኛማ የዚህ ዓለም አምላክ ልቡናችንን አሳውሮት ነበር። እኛማ እግዚአብሔርን የምንፈልግ ሰዎች አልነበርንም። ስለዚህ ፍለጋው የመጣው ስላመንን አይደለም። መጀመሪያ ድነት የሚጀምረው ከምንድን ነው? ከጸጋ ነው። ከእምነት አይጀምርም በጭራሽ። ከእምነት የሚጀምር ከሆነ የሰው ነው የሚቀድመው። የሚጀምረው ድነት ግን ከምንድን ነው? ከጸጋ። ጥሪው ምን የሚል ጥሪ ነው? ተከፍሏል የሚል ጥሪ። ተከፍሏል፣ በቃ ተከፍሏል። የኃጢአት ዕዳ ተከፍሏል። እግዚአብሔር የከፈለው ለማን ነው? ለዓለም ሁሉ ነው የከፈለው እግዚአብሔር። ምክንያቱም የዓለምን ኃጢአት የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው የተባለው። ስለዚህ የዓለም ኃጢአት ሁሉ ምን አርጓል? ተከፍሏል። ተከፍሏል። የእግዚአብሔር እጅ ለሁሉ ተዘርግቷል። ባመንበት ቅጽበት አይደለም ኃጢአታችን የሚከፈለው። ተከፍሏል። ተከፍሏል። ወደፊት የሚመጡትም ሰዎች የኃጢአት ዕዳቸው ምን ሆኗል? ተከፍሏል። ለዓለም ሁሉ ተከፍሏል። ስለዚህ ጸጋ ይቀድማል። ሁል ጊዜ መጀመሪያ ወደ ስዕሉ የሚመጣው የእግዚአብሔር ጸጋ ነው። በማይገመት መልኩ ነው ጸጋ የሰጠው። ታዲያ አሁን ትልቁ ጥያቄ የሚመጣው እዚህ ጋር ነው። እንዴት ነው የምንቀበለው? የሚያምነው የሚያምነው፣ የማያምነው የማያምነው በምን ሂሳብ ነው? ትልቁ ጥያቄ ያለው እዚህ ጋር። እሱ አምኖ ለማመኑ በእርግጥ እርግጠኛ አይደለሁም። እሱ ያላመነው በምን ምክንያት? እንዴት ማመን ይችላል? በራሱ በማን ነው? ታዲያ እሱ እንዴት አላመነ? ተመርጦ ሳይመረጥ ሰው በራሱ መምረጥ አይችልም። እግዚአብሔር ጸጋ ነው ብለናል። ጸጋው ሲዘረጋስ ዝገኑ ሲባል እሱ ዘግኖ ምግብ ከሆነ ይዘግናል ወዲያው ነው። እሱ ያልዘገነው ለምንድን ነው? ምርጫው ኮንዲሽናል ሊሆን አንኮንዲሽናል ሊሆን ነው? አንኮንዲሽናል ከሆነ እዛ ሰፈር ልንገባል። እሱ ዘግኖ እሱ ያልዘገነው ለምንድን ነው? ቢኮዝ ሂስ ኬፓብል። ሙታን ናቸው። ይሁን አሁን እዚህ ጋር ልክ ሰው ወንጌል ሲነገረው በዛች ቅጽበት ሙት ስለሆነ የሞተ ሰው ሊመርጥ ስለማይችል በዛች ቅጽበት መንፈስ ቅዱስ የሆነ ነገር ብልጭ ያደርግለታል። በዛች ሞሜንት የመምረጥና ያለመምረጥ አቅሙ ሙት ነበረ። ልክ ወንጌል ስትነግሩት ያ ስራ የእናንተ አይደለም። ስትነግሩ የቃሉ ጉልበት መንፈስ ቅዱስ ከቃሉ ጋር ሲሰራ ለሆነ ቅጽበት ብሎ ከሞተበት አየ የሆነ ነገር ናው ሂ ኢዝ ኬፓብል ናው። በዚች ሰዓት መንፈስ ቅዱስ ያቺን እንትን ሲሰጠው አሁን መምረጥ ይችላል። ቀድሞ ግን መምረጥ አይችልም። በምን አቅሙ? የተሰምቶ የማይሰማ የማይለማ ነው እኮ። በዛች ቅጽበት ብልጭ ሲልለት እዚህ ጋር ነው በቃ። አሁን በርቶለታል፣ ገብቶታል፣ አይቷል፣ የሞተው ነገር ነቅቷል፣ ተንቀሳቅሷል። አሁን መምረጥ ይችላል። ቀድሞ አይችልም። በዚች ሰዓት ግን ማን ልቡን ነክቶት ነው? መንፈስ ቅዱስ መረጠ፣ ዳነ። የዳነው ለምንድን ነው? መንፈስ ቅዱስ ስላበራለት። አልመረጠም። አለመምረጥ ይችል ነበር? አዎ። መምረጥ ይችል ነበር? አዎ። ካልቻለማ አይጠየቅም። ይችል ነበር ወይ መምረጥ? አዎ። ለምን? ወንጌሉን በሰማበት ቅጽበት የእግዚአብሔር መንፈስ ልቡን ምን እያረገው ነው? እያቀለጠው ነው። የሆነች ነገር ታይቶታል። ኃጢአተኝነት እየተወቀሰው ነው። ስላለማመን ስለ መንፈስ ቅዱስ ምን ያረጋል? ያለምን ይወቅሳል አይደል? በዛች ሰዓት ተወቅሷል። ወንጌል ስትነግሩት ልቡ ቋ ብሏል። የሆነች ነገር ምን ታይታዋለች። ይችላል ይቅርብኝ ብሎ ግን አልመረጠ። ሁሌ ያቺ ሞሜንት እንደበራች አይኖርም፣ እንደነቃ አይቀርም። ተመልሶ ፍግም ያቺ ቅጽበት የበራችውን እምቢ ብሏል። ነገ የሚጠየቀው በርቶል ነበረ፣ ተነግሮ ነበር፣ መንፈስ ቅዱስ አሳይቶ ነበር፣ ግን አልመረጠ። ስለዚህ የመረጠው እንዲመርጥ ማን ስላስቻለው ነው? መንፈስ ቅዱስ። ያልመረጠው ያልመረጠው ላለመምረጥ የወሰነው ማን ስለሆነ ነው? ሰውዬው። ግልጽ ነው አይደል? ስለዚህ ወንጌሉ የሚሰጠው ለሰዎች መንፈስ ቅዱስ እንዲሰራ አንዳንዱ ዝማሬ ሰምቶ ሊሆን ይችላል። አንዳንዱ ሰዎችን አይቶ ውስጡ እየተወቀሰ ሊሆን ይችላል። አንዳንዱ ሮሜ ላይ እንደሚናገረው ለመታወቅ የሚችለው ነገር ሁሉ በፍጥረቱ እግዚአብሔር ስለሚናገር ሊሆን ይችላል። በህሊናው ሊሆን ይችላል። የሆነ ሞሜንት ግን መንፈስ ቅዱስ ብልጭ የሚያደርግለት ነገር አለ። ያቺ ሞሜንት ላይ መወሰን አለመወሰን ለሰው ተሰጥቷል። ከወሰነ ይድናል፣ ካልወሰነ አይድንም፣ ይጠየቃል። ስለዚህ ድርሻው የማን ነው? ስለዚህ የዳነውም የዳነው እግዚአብሔር ያንን እድል ስለሰጠው ነው እንጂ ያንን እድል ባይሰጠው ኖሮ ሰውየው በኃጢአቱ ሞቷል። ስለዚህ መርጬህ ማለት አይችልም። ማን ስላበራለት ነው? ክሬዲቱ የማን ነው? ያችን እድል ባይሰጠው የለም። ያልመረጠው አላበራህልኝም እኮ ሊል አይችልም። መንፈስ ቅዱስ የሰዎችን ልብ በተለያየ መንገድ እውነቱን ያሳያል። ታዲያ እግዚአብሔር መርጧል ወይ? አዎ። ምርጫው ኮንዲሽናል ነው ወይስ አንኮንዲሽናል ነው? አንኮንዲሽናል ካለን እዛ ሰፈር ነን። እናንተ ሰፈር ማለት ነው። ኮንዲሽናል ነው። ማንን ነው የወደደው? ማንን ነው የመረጠው? በዚህ ሴንስ የመረጠው ይከወደደው የሚለው የመረጠው ማንን ነው? የሚድኑትን አውቆ ነገን ስለሚያቅ እነማን እንደሚድኑ አውቆ እነሱን ነው የመረጠው። ኮንዲሽን አለ፣ ኮንዲሽን አለ። በዚህ ቪው ውስጥ ኮንዲሽን አለ። እግዚአብሔር የሚመርጡትን የሚቀበሉትን እነሱን መርጧቸዋል። የልጁን መልክ እንዲመስሉ ወስኗል እነሱን። ስለዚህ እግዚአብሔር ምርጫ ልንክደው ማንችለው ነው። መጽሐፍ ቅዱስ ኮንሲስተንትሊ ያስተምራል። እግዚአብሔር ዓለም ሳይፈጠር መርጧል። ጥያቄው ግን ምርጫው ኮንዲሽናል ነው ኮንዲሽናል አይደለም ነው? ይሄን ሁለት ጎራ የከፈተው ምርጫው በዚህ ሐሳብ ውስጥ ምንድን ነው? ኮንዲሽናል ነው። ኮንዲሽን ስንል ግን አሁንም ጥንቃቄ ካላረግን የሚወዱትን የሚመርጡትን የሚከተሉትን ካልን የእግዚአብሔር ፍቅር በሰዎቹ ምን ላይ ሊመሰረት ነው? እሱ ነው አደጋው። አሁን ምንድን ነው እዛም ውስጥ ስንገባ የጋድ ኢዝ ኢን ኮንትሮል ውስጥ ብዙ አይነት ያው ክላሲካል የሆነው አለ። 5 ፖይንት ካልቪኒዝም አንዱ የሚጎረብጣቸው 4 ፖይንት 3 ፖይንት የሚባሉ አሉ። እኔ የመጀመሪያውን ነው ለማስረዳት የሞከርኩት። እዚኛው ውስጥም ልዩነቶች አሉ። አንዳንዱ የሰው ምርጫ ላይ ያዘነብልና ከመንፈስ ቅዱስ እንትን ይልቅ እግዚአብሔር እኮ የመረጠኝ ስለመመርጠው ነው የወደደኝ ስለወደድኩት ይሆንና የሰው ስራ ላይ። ስለዚህ ድነት ምን ይባላል? በእነዚህኞቹ ሲነርጂ ይባላል። ሲነርጂ ያው የሁለት ወይም ከአንድ በላይ የሆኑ ጥምረት ነው። የነዛ ሞኖርጂ ነው የሚባለው። እንዲያውም ፔጃቸው አሉ እንደ ሞኖርጂ ነው አይደል? አንድ ብቻ እግዚአብሔር ይመርጣል፣ እግዚአብሔር ይወስናል፣ እግዚአብሔር ይወዳል። እኛ በቃ ዝም ብለን ጸጋውን መቋቋም አንችልም፣ እንዲህ ማለት አንችልም። ሞኖ ነው። እዚህ ጋር ደግሞ ሲነርጂ ነው። ስለዚህ ሁለቱ ናቸው። ይሄም ግን አደገኛ ነው። አሁንም ቢሆን በጣም ትልቁ ድርሻ የማን ነው? እግዚአብሔር። ያቺ ሞሜንት ላይ ብቻ ነው የእኛ ሚና ያለችው። ያቺ ሞሜንት አንድ ምሳሌ መጀመሪያ አካባቢ አንስተን ነበረ። ሰውየው ተማሪ የትምህርት ዕዳ ኖሮበት ምናምን በጣም ብዙ ቲዩሽን ፊ የቤት ኪራይ ምናምን ኖሮበት ዴስፔሬት ሆኖ በሚያለቅስበት ሰዓት በቃ የተፈረመ ያለቀ ቼክ እንደ ቅድሞ አይነት ማለት ነው ነባንቺ መሀል ይቅር የተጣለ ካለ በቀዳዳ ቢጣልለት ወይ ወድቆ ቢያገኝ ሰውየው ምን ማድረግ አለበት? ተማሪ ያንን ቼክ ካሽ ማድረግ አለበት። ካሽ አርጎ መጥቶ በእኔ ድርጊት ዕዳ የተከፈለ ማለት ይችላል። ቼኩ የሌላ ሰው የሰጠው ሌላ ሰው። አንድ ሀብታም ሰምቶ ነው በቃ ልርዳቸው እነዚህን ተማሪዎች ብሎ በቀዳዳ በቀዳዳ ላከላቸው። ቼኩን አይቶ ባንክ ካሽ ስላደረገ ወይም ሄዶ ቢሮ ኢንዶርስ ስላረገ እኔ ማለት ይችላል? አይችልም። ድነት እንደዚህ ነው። በዚህኛው ጋር ስንመጣ ሁሉ ነገር አልቋል። በዛች ቅጽበት ግን በእምነት የተዘረጋውን የእግዚአብሔርን ጸጋ ጨብጠናል። ጸጋው በእምነት አድኖ ማንም እንዳይመካ በስራ አይደለም፣ በእምነትም አይደለም። ጸጋ ድነት፣ ጸጋ በእምነት ነው። ሁለቱን ካላመጣን በእምነት ካልን አሁንም ማን ነው? እኛንን የሚሆነው ጸጋው በእምነት ጳውሎስ በእምነት ብቻ እንደሚዳን የሚያነሳባቸው ቦታዎች በሙሉ ከምን ጋር ሙግት ሲኖር ነው? ከህግ ጋር። ህግን በመጠበቅ ሰው አይድንም በእምነት ሲል ኮንቴክስቱ ከህግ ጋር ነው እንጂ በህግ ስራ አይድንም በእምነት ነው ነው እንጂ the whole story ግን ጸጋ በእምነት ነው። ከጸጋ ነው መጀመር ያለበት። ከእምነት ድነት አይጀምርም። የሚጀምረው ከጸጋ ነው። የኛ ድርሻ የሚሆነው ጸጋውን በእምነት መቀበል ብቻ ነው የሚል ነው። ስለዚህ ሰዎች በእግዚአብሔር ፍቅር በዚህ ደረጃ ሲሸነፉ ልባቸው ሲቀልጥ ሲቀበሉ መንፈስ ቅዱስ በልባቸው ያድራል። ከዛ በኋላ የክርስትና ህይወት ጉዟቸው በማን በመታገዝ ይሆናል? በመንፈስ ቅዱስ። ግንኙነቱ ያቺ ሞመንት ብቻ ሆነ አልቀረች፣ ምን ሆነ? ዘላቂ ሆኗል። ስለዚህ መጽሐፍ ቅዱስን ስናነብ ሰዎች ለእውነት አመሯቸው ይከፈታል። በዚህ ፍቅር ተጽኖ ስር ሲወድቁ ሐዋርያት ሥራ 16:14 ሁለተኛ ቆሮንቶስ 3:13 እስከ 18 የመንፈስ ቅዱስ እገዛ ባይኖር ማንም መዳን አይችልም። ዮሐንስ 16:7-14 መንፈስ ቅዱስ ስለ መንፈስ ቅዱስ ይነግረን ይወቅሳል የሚለንም ማለት ነው። የመንፈስ ቅዱስ እገዛ ባይኖር ማንንም አይድንም። ዮሐንስ 16:7-14 አንደኛ ቆሮንቶስ 2:9-13 12:3 ሁለተኛ ቆሮንቶስ 3:18 ሁለተኛ ቆሮንቶስ 3:18 እንዲህም ሆኖ ሰዎች በመርጫቸው መንፈስ ቅዱስን ሊያስመርሩ ይችላሉ። አታስመርሩት ይላል። በተቃራኒ አንገታቸውን ማደንደን ይችላሉ የሚሉት ነገሮችን ባለፈው ሳምንትም አልፎ አልፎ አንስተን ነበር። ስለዚህ ሰዎች ከእግዚአብሔር ጋር ጉዟቸውን እንዲቀጥሉ መንፈስ ቅዱስ ወደ ልባቸው ይገባል። ሆኖም በልባቸው ውስጥ ሆኖ ግንኙነት እንዲጀምሩ ብቻ ሳይሆን ወደ ብስለት እንዲጓዙ ያደርጋል። ወደ መንፈሳዊ ብስለት፣ ወደ ፍሬያማነት፣ እግዚአብሔርን ወደ መምሰል፣ ክርስቶስን ወደ መምሰል፣ ወደ ክርስቶስ ፍጹም ሙላት ማደግ። እነዚህ ሁሉ የሚሰሩት በማን ነው? በመንፈስ ቅዱስ ነው። ኤፌሶን 4:11-24 4:11-24 ሁለተኛ ጴጥሮስ 3:18 ሁለተኛ ጴጥሮስ 3:18 እዚህም ጋር እንግዲህ ከዳንን በኋላም ከእግዚአብሔር ጋር ባለን ጉዳይም ነጻ ፈቃድ አለች፣ አትጠፋም። ለዚህ ነው ፊልጵስዩስ ላይ ሐዋርያው ጳውሎስ ፊልጵስዩስ 2:12-13 ምን ይላል? የራሳችሁን መዳን በመፍራትና በመንቀጥቀጥ ፈጽሙ። ነጻ ፈቃድ አለች ማለት ነው። የራሳችን ድርሻ ድነንም አትጠፋም። ስለዚህ ጳውሎስ ለጢሞቴዎስ ሲናገር በአንድ ቤት ውስጥ የክብር ቃል አለ፣ የውርደት ቃል አለ። ሰው ከነዚህ ነገሮች ራሱን ቢያነጻ የምንቃ ይሆናል፣ አለበለዚያ የምንቃ ነው የሚሆነው። የዳኑ ሰዎች መካከል፣ ቤተክርስቲያን መካከል፣ ክርስቶስን በሚከተሉ ሰዎች መካከል የምንቃዎች አሉ፣ የክብር ቃና የውርደት ቃ። የክብር ለመሆን ምንድነው? ሰው ራሱን ከነዚህ ነገሮች ምን ቢያረግ? አሁንም ነጻ ፈቃድ አለ። አሁንም በእያንዳንዱ ከእግዚአብሔር ጋር በመናደርገው ርምጃ ውስጥ ነጻ ፈቃድ የሚለው ነገር በጭራሽ አይጠፋም። ስለዚህ ሰው ወይም አማኝ ከእግዚአብሔር ጋር ባለው ግንኙነት ውስጥ ግንኙነቱን ማቆምና ድነቱን ማጣት ይችላል። እዚህ ውስጥ ማለት ነው። እዚህ ሰፈር ሰው ድኖም ከእግዚአብሔር ጋር የሚያደርገው ጉዞ በነጻ ፈቃድ ላይ ተመሰረተ ስለሆነ የሆነ ሞመንት ላይ ፈቃዱን ከልክሎ ግንኙነቱን አቋርጦ ከዛ በኋላ ሊጠፋ ይችላል ነው የሚለው። ጥቅሶችን እናያለን። ለምሳሌ ጋላትያ 5:4 ላይ ስለ ጋላትያ ሰዎች ሲናገር የጋላትያ ሰዎች ከጸጋ ወድቀዋል። ገላትያ 5:4 በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ከማን ተለይታችሁ? ከክርስቶስ ጋር ነበሩ ማለት ነበሩ። ከክርስቶስ ጋር ድነዋል። እነዚህ ሰዎች ድነዋል። በመንፈስ ነው የጀመሩት። ሄዱና ግን ሲያስቡት በመንፈስ ጀምረው በሥጋ ነው የጨረሱት። ክርስቶስ የተሳለ ጠፍቶባቸዋል። ስለዚህ ጳውሎስ ምን ይላቸዋል? እናንተ ጸጋን ተታችሁ በህግ መዳን ድናዋል እኮ ኦሬዲ እነዚህ ሰዎች አሁን ግን የሚጠብቃችሁ ምን ይሆናችሁት ነው የሚላቸው ከክርስቶስ ምን አርጋችሁ ተለይታችሁ ከጸጋው ድነት በጸጋ ነው ብለናል አይደል ሰው ከጸጋ ከወደቀ ወራጅ ቀጠና ውስጥ ተቀጣ ማለት ነው ከጸጋ ወድቀዋል የገላትያ ሰዎች ሁለተኛ ጢሞቴዎስ 2 ከ17 እስከ 18 ሁለት ሰዎችን ይጠቅስልናል ሁለተኛ ጢሞቴዎስ 2 ከ17 እስከ 18 ከእነርሱም ሚዘረዝራቸው ሰዎች አሉ ከእነርሱም ሄሜኒዮስና ፊሊጦስ ናቸው እነዚህም ትንሳኤ ካሁን በፊት ሆኗል እያሉ ስለ እውነት ስተው ያንዳንዶችን እምነት ይገለብጣሉ። አማኞች ነበሩ? አዎ። አሁን ግን ከእምነት ምን አርገዋል? ከእውነት ምን አርገዋል? ስተዋል። አሁን እነዚህ ደግሞ የጠፉት ባስተምሮ ነው። የዶክትሪን ችግር ነው የጣላቸው። እነዚህ ሰዎች ትንሳኤ ካሁን በፊት ምን ሆኗል? ሆኗል ብለዋል። አልሆነም እኮ። አሁን የስተት ትምህርት ነው። ሆኗል ብለው ከእምነት ምን አርገዋል? ስተዋል። ሰው ከእምነት ይስታል። ሶሪ ከእውነት ይስታል። ስተው የሌሎቹን እምነት ደግሞ ምን ያረጋሉ? ይገለብጣሉ። ስለዚህ ሰው አካሄዱን ካልተጠነቀቀ ከእውነት ሊስት ይችላል። እምነቱ ሊገለበጥ ይችላል ማለት ነው። ራእይ 3:5 ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል ስሙንም ከሕይወት መጽሐፍ አልደመስስም በአባቴና በመላእክቱም ፊት ለስሙ መሰክርለታለሁ ይላል ስለዚህ ይሄን የሚወስዱት አልደመስስም ከሕይወት መጽሐፍ ስሙን ማለት ድል ሳይነሳ ቢቀር ቢሸነፍ እደመስሳለሁ ማለት ነው ይባላል ግን ይሄ ትርጉም ደግሞ እነዛኞቹ አይቀበሉትም ድል ካልነሳ ደመስሳለሁ ማለት በቃ ካልነሳ ደመስሳለሁ ማለት ነው እንጂ ከነሳ አልደመስስም ማለት ነው እንጂ ሶሪ ካልነሳ ምን እንደሚሆን አልነገረንም ይባላል ያው ግን እነዚህኞቹ እንደዚህ ይተረጉሙታል ይሄንን ማለት ነው ሌላ ደግሞ ሁለተኛ ጴጥሮስ 2:1 ሁለተኛ ጴጥሮስ 2:1 ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ አሁን የተጻፈው የሚመስለው እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ ሆኗል እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋን ኡፋቄን አሽሉከው ያስገባሉ ምን ያላቸውን ጌታ የዋጃቸውን የተዋጁ ናቸው ማለት ነው እነዚህ ሰዎች የተዋጁ ናቸው የዋጃቸውን ጌታ ምን አድርገው ክደው ስለዚህ ያልተዋጁ አይደሉም እነዚህ ያልዳኑ ነበሩ በፊትም ማለት አንችልም ምክንያቱም የዋጃቸውን ጌታ ነው የሚለው የተዋጁ ናቸው ግን የዋጃቸውን ጌታ ክደው የሚያጠፋ ኑፋቄ አምጥተው ምናም ብሎ ካስተኛ ነቢያትና ካስተኛ አስተማሪዎች ጋር ነው ይሄንን የሚያገናኘው ምን ያመጣሉ የሚፈጥንን ጥፋት ኑፋቄ በማሾለክ ምን ያረጋሉ የዋጃቸውን ጌታ የተዋጁ ሰዎች ናቸው እነዚህ ሰዎች የዳኑ ሰዎች ናቸው ግን ያንን ጌታ ክደው ነው ይሄንን የሚያመጡት ማለት ነውና መጽሐፍ ቅዱስ ለነዚህ ሰዎች በጣም ማስጠንቀቂያ ይሰጣል ምክንያቱም ዝቅ ብትሉ ቁጥር 20 ላይ እና 21ን ብናነብ በጌታችንና በመዳኒታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ከዳኑ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋል አውቀዋት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበርና ውሻ ወደ ተፋቱ ይመለሳል ደግሞ የታጠበች ርያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኞች ምሳሌዎች ሆኖባቸው እነዚህ ሰዎች ከዓለም ርኩሰት አምልጠዋል ካመለጡ በኋላ አመለጡ እንደገና በዛ አርኩሰት ተጠልፈው ወደ ኋላ ሄደው የሚሸነፉ ከሆነ ከፊተኛው ኑሯቸው ይልቅ በፊት ሳይጠፉ ሳይድኑ ከነበረው ይልቅ አሁን አውቀው ስለሆነ የተመለሱት ከበፊቱ የባሰ ይሆንባቸዋል ነው የሚለው ስለዚህ ሰው ካለም ጥፋት አርኩሰት ካመለጠ በኋላ ሰው ከተዋጀ በኋላ ሰው በጸጋ መኖር ከጀመረ በኋላ ከጸጋ ሊወድቅ ይችላል። ባመለጠው የጥፋት ርኩሰት እንደገና ተሸንፎ ሊወድቅ ይችላል ማለት ነው። ሰዎች የዋጃቸውን ጌታ ሊክዱ ይችላሉ ማለት ነው። ስለዚህም መጽሐፍ ቅዱስ ደጋግሞ ሰዎችን የሚመክረው እስከ መጨረሻ የሚጸና ብቻ ይድናል። የጸናው በማን ኃይል ነው? በእግዚአብሔር። የነጻ ፈቃድ ጉዳይ አለች። አድነኝ ነው፣ እርዳኝ ነው፣ አግዘኝ ነው፣ ተሻከመኝ ነው፣ ደግፈኝ ነው። ስለዚህ ሰው የሚጸናው ሰው በኃይሉ አይበረታምና በማን ነው የሚጸናው? በሚያጸናው በርሱ ነው የጸናው። ስለዚህ ጸንቶ የተገኘ ያለ ፈቃዱ አይደለም የጸናው። እየፈለገ አቅም አቅቶት የሚወድቅ ሰው አለ እየፈለገ። ስለዚህ የሚቆመው በማን ነው? በእግዚአብሔር ጸጋ ነው። ያልጸናው ግን አልፈለገም ማለት ነው። አልፈለገም። አላጸናህኝም ብሎ ጌታ ሊጠይቅ አይችልም። ሁሉም የእግዚአብሔር ጸጋ ለማዳን ሞመንት ብቻ አይደለም። እስከ መጨረሻውም በምንድነው የምንኖረው? በእግዚአብሔር ጸጋ። ጸጋ ስንድን ብቻ ሆኖ በኋላ በሉ you are on your own ብሎን አልሄደም። ከዳንም በኋላ እስከ መጨረሻው በምንድነው ያለነው? በጸጋ። ስለዚህ የሚያጸናን የእግዚአብሔር ጸጋ ነው። የሚያቆመን ክርስቶስ ነው። ይሄንን እናቃለን። አለመጽናት ግንና መውደቅ አለ። አንዴ ድነናል የለም እስከ መጨረሻ እንቀጥላለን ማለት አያስኬድም። በዚህኛው እይታ ነው ማለት አሁን እዚህ ውስጥ ሆኜ ነው ማወራው። እዛ ነበርኩ አይደል? አሁን መልየው ቀይሬያለሁና እዚህ ውስጥ ሆኖ አለመጥፋት የሚባል ነገር የለም። ስለዚህ ርምጃችንን በጥንቃቄ ሰው በነፋስ መሃል ቁራዚሶ ሻማ ይዞ ሲሄድ እንዲዞ ነው የሚሄደው እንዴ? እንደነፋስ ስለዚህ ወታችንን በጥንቃቄ እንደሱ ያረግን ከእግዚአብሔር ጋር መራመድ አለብን። አለበለዚያ ከጸጋ መውደቅ አለ። የሚጸና ብቻ እስከመጨረሻ ይድናል ነው የሚለው። እና በዚህ ውስጥ እንግዲህ የእግዚአብሔር ሉዓላዊነትና የሰው ድርሻው ማላፊነት በዚህ መልኩ ነው ሚዛን ጠብቀው የሚቀመጡት ማለት ነው። ጨርሻለሁ። ሌላ ሐሳብ ነበርኝ ከፋውን ለማምጣት ደግሞ ሌላም አለ ግን ብዙ ቤተክርስቲያን ውስጥ አሁን ስለሌለ ሊቃውንቱ ዘንድ ብቻ ያው አንድ መርፌ ላይ ስንት መላእክት ይደንሳሉ ምናምን ይላሉ ብዙ ጊዜ እና የእሱ አይነት ሊሆን ስለሚችል አያስፈልገንም። ወደፊት ወይ ነገርን ነገር ያመጣውና ይሆናል። ግን በዚህ ይበቃል። እነዚህ አቋሞች በቤተክርስቲያን መካከል ባለፈው ስለ ፔላጂያኒዝም ትዝ ይላችኋል አይደል? ከአምስተኛው ክፍለ ዘመን ጀምሮ በቅዱስ አውግስጢኖስ ምክንያት የነሱን ትምህርት ለመቃወም የፕሪዲስቲኔሽን ወይ የቀድመ ውሳኔ ጎልቶ እንደወጣ ከዛ በኋላ ደግሞ በተሐድሶ በሪፎርሜሽን የዛሬ 500 ዓመት በደንብ ነጥብ ነጥብ ተደርጎ እንደተዋወቀ አይተናል። ይሄኛው ደግሞ ከዛው መካከል ተቃውሞ የወጣ ነው። ጆሴፍ አርሜነስ ያመጣው ነገር ነው ብለን አይተናል። በእነዚህ መካከል ሌሎች አሉ። ደከም የሚሉ ከዚህ በረታ የሚሉ ምናምን እንደዚህ አሉ። ግን ዋና ዋናዎቹ እነሱ ናቸው። ሉተራን ትንሽ ለየት ይላሉ አሉ ትንንሽ። ግን በዋናነት ሁልጊዜ የሚነሱት እነዚህ ናቸው። አንዱ አንዱን ዴር ሚቹዋል ኤክስክሉሲቭ ናቸው። ምክንያቱም ሰው የግድ አንዱን ጎራ መምረጥ ያለበት አይነት ነው የሚመስለው። ምክንያቱም አይ እኔ ከሁለቱም ካልሚኒያን የሚባል አለ በነገራችን ላይ። ካልሚኒያን ካልቪኒያውያን አርሚኒያውያን ስታረጉት ካልሚኒያውያን የሚባል አለ። ምን ማለት ነው? ከነዚህ ከአምስቱ ነጥቦች ቱሊፕ ካልናቸው እቺ ኤል አትመቸኝም ሊሚትድ አቶንመንት አራቱን ዘግናለው ከዚህ ላይ እቺን በዚህ ሞላት አለው የሚል ወይም ከአምስቱ ሶስቱ ደህና ናቸው ብሎ እንዲህ ለማድረግ የሚሞክር ማለት ነው። ግን አይቻልም ነው የሚሉት ሁለቱም። ይህን አይቀ እነዛም ከእኛ ካልሆንክ ከጠላቶቻችን ባዮች ናቸው። ፎር ፖይንት ካልቪኒስት የለም አርሜኒያን ነው። ስሪ ፖይንት ካልቪኒስት የለም አርሜኒያን ነው ይላል። እነዚህም እንደዚህ መዋጮ የለም ከእኛ ካልሆን ከዛ ነው የሚሉት። ለምንድን ነው የሰው አእምሮ ይሄንን ፓራዶክስ ለመረዳት ይቸገራል? አንዳንዱም ዝም ብለን ነው ያው በደንብ ኮንሲስተንትሊ ስለማንኖር ነው ያው ዝም ብለን የምንኖረው እንጂ ፊሎሶፊካሊ ነገሩን አንጥሮ ማውጣት አስቸጋሪ ነው። ግን የግድ አንዱን ለመምረጥ ሰዎች መብታቸው ነው። ቤተክርስቲያናት በዚህ ነገር አቋም ወስደው ዶክትሪናሊ አንዱን ይወስዳሉ። ሁለቱን የያዙ እስካሁን አላቅም ማለት የለም ማለት አይደለም። ግን ሁልጊዜ ለዲቫይን ፓራዶክስ ቤተክርስቲያን ሩም ሊኖራት ይገባል። ዲቫይን ፓራዶክስ አለ። እግዚአብሔር አንድ ነውና ሶስት አካላት አሉትን አስረዱ ብንባል ከቤተክርስቲያን አባቶች ከጃይንቶቹ ጀምሮ ማንኛችንም ጥያቄ ያስወግደን ማብራራት አንችልም። ለሆነ ሚስትሪ ቦታ አለ። በቃ ሄደን ሎጂኩንም ፊሎሶፊውንም ምኑንም ብለን የሆነ ቦታ ስንደርስ ሚስትሪ ብለን የምንተወው ቦታ አለ። የእግዚአብሔር አዳኝነትና ዳኝነት፣ አዳኝ እንዴት ዳኛ ይሆናል ወይም ዳኛ እንዴት አዳኝ ይሆናል? አይሆንም እኮ አይደል? ዳኛ ከሆነ አዳኝ አይደለም፣ አዳኝ ከሆነ ዳኛ አይደለም። ግን ሁላችንም አዳኝነቱንም እናምናለን፣ ዳኝነቱንም እናምናለን። አስረዱ ብንባል ግን ወገቤን ነው የምንለው። ለምን? ሚስትሪ አለ፣ ዲቫይን ሚስትሪ፣ የሰው አእምሮ የማይረዳው የሆነች ቦታ አለች። ሄደን ከዚች በኋላ ያው አንድ ሴይንግ አለ፣ ከኦገስቲን ነው ይባላል ብዙ ጊዜ፣ ግን ማን እንደሆነ አይታወቅም። ይሄን ነገር ጠንቅቀን እንረዳ ካልን አእምሯችንን እናጣለን። ይህን ምን አገባኝ እኔ ብለን ካልን ደግሞ ህይወታችንን እናጣለን የሚል እና አእምሯችን ጧ ብሎ ነው የሚፈነዳው። በቃ የሆነ ሊሚቴሽን አለው። ስለ ክርስቶስም መለኮትነትና ሰውነት እንደው እያንዳንዱን ጎርጉሬ ሊሄድ ብትሉ የሆነበት በቃ አናታችሁ የሚግልበት አለ። ሞክሩትና ታገኙታላችሁ። ፎጣ በውሃ ነክራችሁ ምናምን ካላረጋችሁ በቃ የማይችልበት የሆነ ቦታ አለ፣ ሊሚቴሽን አለ። ስለዚህ መጽሐፍ ቅዱስ ይህንን ያስተምራሉ ያሁኑን? አዎ። ያኛውንም ያስተምራሉ? አዎ። ታዲያ እንዴት ነው የሚታረቀው? ሩም መኖር አለበት ለሚስትሪ። ዲቫይን ፓራዶክስ አለ። ኮንትራዲክሽን አይደለም። ኮንትራዲክሽን እና ፓራዶክስ ይለያያል። ፓራዶክስ አያው የምንለው ነው። አያው የምንለው ሩም አለ። ስለዚህ እዚህ ጋር ያየናቸው ዛፎች፣ ሁለት ዛፎች የተለያዩ ዛፎች ብንል መሬት ውስጥ ስራቸው ተገናኝቶ ቢሆንስ? እኛ ዛፎቹን እያየን እና ያይገናኝም፣ ከውስጥ ግን ተገናኝቶ ቢሆንስ? ለእንዴት አናየውም? ከውስጥ ለእኛ አልተሰጠም። የሆነበት የሰው አእምሮ የሚያነክስበት የሰው ሎጂክ የሚያነክስበት ቦታ ከሌለ ይሄ ብቻ ነው ትክክለኛው፣ ከዚህ ውጪ ኤክስ ነው ልንል አንችልም። የሆነበት አቅም ያጥረናል። አለበለዚያ የኢዝም ተከታዮች ነው የምንሆነው። ኢዝም፣ ካልቪኒዝም፣ አርሚኒያኒዝም ምናምን። እኔ አሁን አርሚኒያኒዝም ደስ ይላል አይደል? ከአንድ ሰው በስተቀር ግን ይህንን አልላችሁ አልል። እውነቱ ይሄ ብቻ ነው አልል። መልሱን የምናውቀው መቼ ይመስላችኋል? እዛ ስንሄድ አሳስቶን ነበር። በሉ ብትፈልጉ እዛ ስንደርስ እንደው ጌታ ረድቶን ጥያቄያችን ስቲል እዛም ካለ ከቀጠለ ጌታን አይተን ጥያቄም ካለ ያኔ ይመለስልናል። በተቻለ መጠን ግን በተቻለ መጠን ቦክስ ውስጥ ላለመግባት መሞከር፣ ባላንስ ለማድረግ መሞከር፣ ያልተገለጠልን የማንረዳው አቅማችን የማይችለው የሆነ ቦታ መኖር አለበት። በዚህ ጉዳይ መኖር አለበት። ልከራከር ከተባለ ሰው 500 ዓመት ቤተ ክርስቲያን የተከራከረችበት ስለሆነ ቢያንስ 500 ዓመት ያኛውን ባናነሳ እንኳን መቀጠል እንችል። ሁለት በቃ ሰዎች እስከ መጨረሻው ደም ጠብታ ጥቅስ እየመዘዙ እየተከራከሩ መቀጠል ይችላሉ። ስለዚህ አንዱ አሸናፊ አንዱ ተሸናፊ አይሆንም። ሁለቱም እዚህ ላይ ቤዝ ያደርጋሉ መጽሐፉ ላይ። ስለዚህ አቅም ከፈቀደልን እግዚአብሔር በጸጋው ከደገፈን ትህትናውም ካለን በተቻለ መጠን እንትን ለማለት መሞከር አለብን። ለማስተማር የማይታረቁ ነገሮችን እንደ ክርስቶስ ሳምራ እያስታረቀን አይደለም አይደል? እሷ ሰይጣንና እግዚአብሔር ነው እንደሱ እያደረገን አይደለም። መጽሐፍ ቅዱስ ላይ ቤዝ ላደረጉ ስኩል ኦፍ ቶት ያስተሳሰብ ጎራዎች፣ ቪዎች፣ ኢዝሞች መካከል በተቻለ መጠን ሚዛናዊ ለማድረግ ነው እና ከሰው ጋርም ያኖረናል አይደል? እዚህ ምናችሁ እዛ ምናችሁ አይደል? እና ሰዎች አንድ ጊዜ ልጅ የሞተባቸው ሰዎች ናቸው እና አገልጋዮች ሊያጽናኗቸው ሄደው አንደኛው አገልጋይ እንዲህ ይላል፣ ያው እግዚአብሔር ያለው ነው የሚሆነው። እንግዲህ እግዚአብሔር በቃ ልጁ እንዲሞት ወዶ ነው። በቃ ምን ማድረግ ይቻላል? በቃ እግዚአብሔር ውሳኔ ነው። በቃ እግዚአብሔር የወሰነው ነገር ነው አለ ሲል አባትየው ተጽናና። እግዚአብሔር የማያውቀው ነገር ለካ አይደለም፣ እግዚአብሔር የሚያውቀው ነገር ነው የሆነው። ጌታ ይመስገን፣ በቃ ልቤ አርፏል ሲል እናትየው እንዴት እግዚአብሔር የኔ ልጅ ብላ ያው አለች። ሌላኛው አገልጋይ አይደለም፣ እግዚአብሔር ክፋትን አልወሰንም። አቤ ይቺ ምድር የወደቀች ምድር ናት። በሽታ አለ፣ ሞት አለ፣ አደጋ አለ። የእግዚአብሔር ውሳኔ አይደለም፣ ግን ያጋጥማል። በህይወት ውስጥ እግዚአብሔር ሰዎችን ያጽናናል፣ ግን ይሆናል። እግዚአብሔር ውሳኔ አይደለም፣ ኢቭል አለ ምድር ላይ ሲል እናትየው ተጽናናች። እና አባትየው እንዴት እግዚአብሔር ሳያውቀው ሳውስ እንዴት ይሆናል አሉ። አገልጋዮቹ ተጣሉ ማለት ነው። ምንድን ነው ሰዎች በተፈጥሮ የሆነ የምናዘነብልበት መነሻ አለ። አንዳንዱ ሰው ስለ እግዚአብሔር ተናገር ሲባል ከሶቨሪኒቱ ነው የሚጀምረው። በቃ እሱ በቃ ትልቅ እንትን ማለት የእግዚአብሔር ሉዓላዊነት ማስተዳደሩ ምን እሱ ነው የሚበቃ ጀምር ካላችሁት እሱ ነው የሚጀምረው። ይሄንን ሰው እግዚአብሔር ያልወሰነውም ይሆናል ብትሉት እንዴ በቃ ሊም በቃ እሱ የሚጀምረው እግዚአብሔር ሉዓላዊ ነው። ምንም በቃ ይሄ ነው በቃ ልቡ ከሆነ ነገር ተፈጥሮ ይሁን አስተዳደግ ይሁን የምናውቀው ነገር የለም አለ። ሌላኛው ደግሞ ሰው ሲጀምር እግዚአብሔር ፍቅር ነው ከሚለው የሚጀምረው። ታዲያ ሰው የት ጎራ ጋር ይገባል ካላችሁ በእቺ ናት ወሳኝ። በቃ ሰው በተፈጥሮ ከሉዓላዊነቱ ከገዥነቱ የሚጀምር ሰው አለ። ፊሎሶፈሮቹ ራሳቸው ብሊክ የሚሏት ነገር ናት። በቃ ሰው በተፈጥሮ አለው ይሄ ነገር፣ የሆነ ብሊክ አለው። በቃ ሲጀምር የሆነች ነገር አለችው በቃ፣ እና እሷ ናት ቀልቡን የምትስበው። ከዛ ነው የሚጀምረው። ልዩነታችን እዚህ ጋር ካልቪኒስቱ ለምን አልሆነም አርሚኒያን ካላችሁ፣ አዜ ፐርሰን በቃ ትንሽ ነጥብ ዜሮ ምናምን ሊሆን ይችላል። እግዚአብሔርን ከሶቨሪኒቲው ፐርስፔክቲቭ ሲያየው ነው በቃ የሚታየው። ያኛው ለምን ካልቪኒስት አልሆነም አርሚኒያኑ፣ እሱ ልቡ ፍቅር። አብዛኞቻችን እሱ ነው መሰል የሚመቸናል። እና አንቺ ለምን ካልቪኒስት ሆንሽ? በቃ የሆነ ነገር አለሽ፣ በቃ እግዚአብሔር ገዥነት ምናምን እንትን ይልሻል። ሌላኛው ፍቅር ይሄ ነው በቃ። ያለንበት የራሳችን ናቹራል ዝንባሌ ወይም ነርቸር ሊሆን ነው ይችላል አላቅም። ሰው ግን አለው የሆነ ነገር፣ ያቺ ናት እዚህና እዚህ ቀረች። ጥቅሰ መዓት ብንደረድር ምን ብንል ኮንቪንስድ ሆነን ብንሄድ የማታ ይመታ እንመለሳለን። ምክንያቱም አለች ያቺ ነገር። እና እንዲሆን ነው እንዲህ ስለሆነ ከዚህ ምክንያት ነው። ስንጽናናም አንዳንዱ ይሄ ያጽናነዋል፣ አንዳንዱ ያኛው ያጽናነዋል። ስንናገርም አንዳንዱ ይጥመ ጸሐፊዎቹም እንደዚህ ናቸው። ከሶቨሪኒቲው ፐርስፔክቲቭ የሚያዩ ሰዎች በቃ እሱን ሲነግሩን፣ ሌሎቹ ደግሞ ከዚህኛው ሳዩ ዮሐንስ የተሰፈር ይመስላቸዋል። ብዙ ጊዜ ለምሳሌ በቃ የሆነ ነገር አላቸው። እኛም እንደዚህ ነን። ስለዚህ ሁለቱን ነገሮች በዚህ መልኩ ለማስተካከል ካልሞከርን እንደኔ አንዱን ይዞ አንዱ ሪጀክት ማድረግ ሰብጀክቲቭ ሊሆን አቋም ነው የምነግራችሁ አግባብ አይመስልም። ጀመረው
ይያቀለ
እሺ ጥያቄ ከሌለ ጨርሻለሁ። እሺ
አሁን ዝም ካለው ክብር ሁለቱ ለእግዚአብሔር ነው አላይነት ምንም የሚያጠራጥሩበት የለም። እስካሁን ስለተማርበት
ትንሽ ልዩነት አለ።
አዎ ግን ያ ልዩነት አሁን ልመጣ የፈለኩበት ከመዳን ጋር ለማገናኘት
ነው። አዎ ልዩነት አላቸው።
ኦኬ ሶቨሪኒቲ ላይ ያለው ልዩነት እግዚአብሔር ካለን አርሚኒዝም ላይ እግዚአብሔር ለሰው ልጆች ምርጫ መስጠት ነው።
ምርጫ በመስጠቱ ሶቨሪኒቲውን ገድቧል።
አዎ ገድቧል።
ቱዋት ኤክስቴንት በጣም ማይነር ሊሆን ይችላል። ዓለም ሁሉ እንዲድን እየፈለገ ዓለም ሁሉ ግን አይደለም የሚድነው፣ እየፈለገ ማይሆን አለ። ስለዚህ ሶቨሪኒቲው ምን ሆኗል?
ተገድቧል። ራሱ ገድቧል።
ራሱ ሶቨሪኒቲው ላይ ሶቨሪን ነው።
አሁን ካልቪን የሚያደርገው ምንድን ነው? የእግዚአብሔርን ሶቨሬኒቲ እንዳለው ቢገድበውም ግን በውስጥ ታዋቂ እግዚአብሔር ሶቨሬኒቲ
ነው። አሁን ተገድቧል እንጂ ነው።
ወደ ጥያቄ ስመጣ ምንድን ነው አሁን እነኚህ የሁለቱ
በሩ ልክፈተው ወይስ ድምፅ ይረብሻቸዋል? በጣም ይሞቃላል። እሺ በቃ ታንክ ዩ።
የነኝ ሁለቱ አስተምሮቶች ለመዳን በመዳን ላይ ያላችሁ ወይንም ድህንነትን በመፈጸም ላይ ያላችሁ አሁን የዳኑ ሰዎች ክርስቶስን ኢየሱስ እግዚአብሔር ልጅ ነው ብለው አምኑ በመዳን ህይወት ውስጥ ላሉ ሰዎች የውቀት ማካፈልን ካልሆነ በስተቀር የመዳናቸውን ሊያጠፋባቸው የሚችል ነገር ምን ሊሆን ይችላል?
መዳናቸውን ትምህርቱ አያጠፋም። ግን ምንድን ነው? ያው እኛ ኮንሲስተንት ሆነን አንኖርም እንጂ ካልቪኒስት የሆነ ሰው ለመመስከር አይነሳሳም ነበር። ግን ሂስቶሪካሊ ምን ብለናል? አብዛኞቹ ሚሽነሪዎች ካልቪኒስት ናቸው ብለናል። ለምን? ቴዎሎጂካሊ የሚያምኑት ሌላ ነው፣ ኑሯቸው ግን ኮንሲስተንት ስላልሆነ በጣም ለመመስከር አገር አቋርጠው አፍሪካ ገብተው ዋጋ የከፈሉት ያልተመረጠ አይድንም ብለው በቃ እግዚአብሔር የሚያድነውን ያውቃል ብለው እያመኑ ኑሯቸው ግን እንደሱ አይደለም። ኮንሲስተንትሊ ቢኖሩ ኖሮ ምናልባት አንዴ ድኛለው አልጠፋም የሚለው አቲቲዩድ ሰዎች የቅድስና ኑሮ እንዳይኖሩ ሊያረጋቸው ምናልባት ይችላል። ግን ካልቪኒስቶች እንደሱ አይደለም የሚኖሩት። እንዲያውም ኢንካሬጅ የሚደረገው እሱ በቃ የማይገባኝ መርጫው ሳይሆን መርጦኝ ነው በሚል የበለጠ ግራቲቲዩድ እንዲኖራቸው ያደርጋል እንጂ ስጋቱ አዛጋናት ያለችው አንዴ ድኛለው አይጠፋ አልጠፋም የሚለው ለመመስከር ያለመነሳሳት፣ ጸሎትም ላይ ሁሉ ነገር የተወሰነ ነው፣ ጸለይኩ አልጸለይኩ የሚሆን ነገር የለም የሚል አይነት ሊያሳድር ይችላል። እዚህኛው ላይ ደግሞ ሰዎች ወደ እምነት ያዘነብሉና ምትድን ወስን ትድናል አሁን ወስ ምናምን ተብሎ ያንተ እምነት እንደሚያድንህ አይነት ነው የሚነገር። ስትድንም አምኚ እምነቴ ምናምን የሚል ነገር ውስጥ እንድትገባ፣ ከዛም ከዳንክ በኋላ ልጠፋ እችላለሁ የሚል እግዚአብሔር በጸጋው እንደሚያጸና ሳይሆን አለመጽናት መውደቅ አለ በሚለው ልብ ሳያርፍ እየሰጋህ ምናምን እንድትኖር እንድትጠራጠር ሊያደርግ ይችላል የሚል እነዚህ ፖሲቢሊቲስ ናቸው ያሉት እንጂ መዳን አለመዳን ካልቪኒዝምን በመከተል አርሚኒያኒዝምን በመከተል አይደለም። ሁለቱም የሚዳነው በእግዚአብሔር ጸጋ እንደሆነ፣ ጸጋ በእምነት እንደሚያድን ሁለቱም ያምናሉ። እምነት ጋር ሲመጣ እነዚህኞቹ ብልጭ ስትል፣ ያኛው ግን እምነቱም የተሰጠ ነው ከእግዚአብሔር ይላሉ። ስለዚህ ዳንክ እንጂ ምንም ሮል የለህም ነው። እዛ በጣም እንደው ኢንሲግኒፊካንት ሊሆን ቢችልም ሲነርጂ ነው የሚባለው የሆነ አዋጣል ማለት ተቀብላል የሚላል። ከመዳን ጉዳይ ግን አይገናኝ። የሚዳነው በኢዝም አይደለም በክርስቶስ የመስቀል ስራ ብቻ። ስለዚህ ለመዳን ችግር የለም። እሺ፣ ከሌለ ይበቃናል።
ትንሽ ነገር እናገርና ኢሳያስ እንድትጸልይ ይጠይቃለሁ እና ስንጨርስ ስለነበረን ሳምንታቶች ሁሉ እግዚአብሔር የተመሰገነ ይሁን። የምንወደው ወንድማችን ጳውሎስ እግዚአብሔር ይባርክህ። እኔ ራሴ ብዙ ተምሬያለሁ፣ ሁላችንም ተምረናል። ፐርሰናሊ ትንሽ ነገር ለመጨመር እኔ የኔን ስለ ካልቪኒዝም እና ሳላሚዝም ሳጠና አፌን ሙልቼ ካልቪኒዝም ተከታይ ነኝ ብዬ የተናገርኩበት ጊዜ አለ። እንዴ ቆይ እስቲ የአርሜኒ ምንድን ነው የሚያስተምረው ደግሞ ብዬ የአርሜኒ ትምህርት ደግሞ ደግሞ ክጄ ደግሞ ከእንደገና እኔ አርሚኒስት ነኝ ብዬ ደግሞ ተናግሬ ያውቃለሁ። ከዛ ደግሞ ትንሽ ሰነበትና ቦቅ ብሎኝ የተወሰነ ጊዜ ካልቪን ምን ነበረ እንደሚለው ብዬ ደግሞ ካልቪን ጋር ደግሞ የሰው አእምሮ እንደዚህ ስለሆነ አሁን ጳውሎስ መጨረሻ ላይ ኮንክሉድ ያደረገልን ሀሳብ እንደ ግለሰብም እንደ ቤተ ክርስቲያንም ብንይዘው ጤናማ እንደሆነ እናውቃለን። በተጨማሪ ደግሞ እግዚአብሔር ስለ እግዚአብሔር ስናስብ እግዚአብሔር ከአእምሮ በላይ የሆነን ዘምራል አለ እግዚአብሔር የሚታወቅ ማንነት አለ፣ እግዚአብሔር ደግሞ የማይታወቅ ማንነት አለ። ስለዚህ ከሚታወቀው ማንነት ከፍለን መጽሐፍ ቅዱስ አለን ትንሽ እናቃ በድንግዝግዝ እናቃለን ይላል። እና በአንዱ የእግዚአብሔር ስም ኤል ኦላም ነው የሚባለው። ያው እግዚአብሔር የዘላለማዊ የጊዜ አምላክ እንደሆነ የሚለውን ለማሳየት ነው። እና ሀሳቡ ምንድን ነው? አስባችሁ አንድ ቦታ ጋር ስትደርሱ ስለ እግዚአብሔር ብን ብሎ ይጠፋል። በቃ እግዚአብሔር የዚህ ከዛም ብን ብሎ የሚጠፋ ሁሉ ላይ እግዚአብሔር አምላክ ነው የሚል ነው። እና በዚህ መንፈስ ስናጠና እንዲህ አይነት ነገሮች ለህይወታችንም ጌታን በማወቅ በተሰጠንም ጊዜና ታይም እግዚአብሔርን አገልግሎት የምናደርገውን በእውቀት እንድናደርግ ያደርገናል። ስንዝን እስቲ ማን ከመካከላችን ተመራምሮ ቆይ እግዚአብሔር ቼክ አድርጎ ምናምን ጌታ ሆይ ይቀበልሃለሁ ያለ ማንም ሰው የለም። እንደተማርነው ከእግዚአብሔር ምሕረት ከእግዚአብሔር ጸጋ ዳንን። አስተማሪው ደግሞ መንፈስ ቅዱስ የበለጠ ነገር ብዙ ሊያስተምረን ሊያስኬደን እንደዚህ አይነት ጊዜ ስለሰጠን እግዚአብሔር እናመሰግናለን። ጌታ ቢፈቅድ ብንኖር የሚቀጥለው አርስታችን የሚሆነው ከከረንት አፌርስ ጋር ተያያዘ ስንም አሁን ስንማር የእስራኤላውያን መመረጥ ለኤሳውያንና ለምድር ለላሉት ሰዎች ሁሉ የእግዚአብሔርን ፐርፐዝና ዓላማ የሚገልጽ ነው ተብሏል። So what's happening in 2019? ምን እየሆነ ነው ያለው? እግዚአብሔር በዘላለማዊ ቃሉ መጀመሪያ በዘላለማዊ ቃል የተናገረው ነገር በትንቢት የተጻፈው ነገር በጽሑፍ እግዚአብሔር ለግለሰብ መንፈስ ቅዱስ በሰው ውስጥም ሆነ ዳይሬክት ለሰውየው ለግለሰብ ነገር ነቢያትን ሰጥቶ ለቤተክርስቲያን እናምናለን ጋይድ ያደርገናል። አሁን ምናጠናው ግን በጽሑፍ ያለውን እስቲ እንዴት ነው እግዚአብሔር ይሄንን ትንቢታዊ የሆነውን ነገር እኛን አልፎን እስከ መጨረሻው ጊዜ በመድረክ ላይ እስከሚሆን ምድርም ሰማዩም ከጠፋ በኋላ የሚሆነውን ነገር እግዚአብሔር ከነገረን እንዴት ነው ይሄንን ነገር ካፕቸር ማድረግ የምንችለው? ከዛስ ደግሞ አሁን የቱ ጋር ነው ያለነው የሚለውን እንደ ኢሳኮሎጂዎች ማለት ነው እግዚአብሔር ሐሳብ እንድናደርግ ትንቢታዊ ጥናት እና ትንቢታዊ አፕዴት ያለውን ሐሳብ የምናይበት ይኖራል። ጌታ እዛም ይረዳናል ብለን እናምናለን። ስለነበረን ጊዜ ሁሉ እግዚአብሔር ተመሰገነ ይሁን። ኢሳያስ ጸልይልና ፕሮግራማችንን እንጨርሳለን።